የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ። ዛሬ ቀኑ ሰኔ 18 2011 ዓ.ም ነው። በዛሬ ከያዝናቸው ጉዳዮች መካከል የተወሰኑትን እንገራችሁ። ሰሞኑን በጠባቂያቸው የተገደሉት የጦር ኃይሎች ታማጆር ሹም ጀነራል ሰአረ መኮንንና ጥሮተኛው ጀነራል ገዛ ያበራ አስክሬን ዛሬ በሚሊኒየም አዳራሽ ሽኝት ተደርጎለታል።
እኛ ይሄ ነገር በጣም ቆጭቶናል፣ በጣም አናዶናል። ጀነራል ሰአረ ሲሰራ የነበረው ጀነራል ሰአረ አላማ ለማሳካት የጀነራል ሰአረ ገዳዮችን ለማሳፈር የእነሱ ፍላጎት እንዳይሳካ ለማድረግ ቆርጠን
እንስተካከላለን። አፍሪካ መስራት የሚያምን ፍጹም ኢትዮጵያ ነበር።
የሁለቱ ጀነራል ልጆች ያደረጉትን ንግግር ነበር የሰማነው። ከዚህ በተጨማሪ ደግሞ የአዲስ አበባ ባለድራ ምክር ቤት ባልደራስ አባላቶች ለስር እየተዳረጉብኝ ነው ብሏል።
ከውጭ የመጣ ችግር ሳይሆን እዚያ ፓርቲ ውስጥ ያለ ችግር ነው። ፓርቲ ውስጥ በተፈጠረ ችግር ከፓርቲ ውጭ ያሉ የኢህአደግ ተቀናቃኞች ናቸው ተብሎ የሚታሰቡ ግን ሰለባው የሆኑ
የምክር ቤቱ ሰብሳቢ ጋዜጠኛና የመብት ተሟጋች እስክንድር ነጋን የሰማችሁት። ዝርዝር ጉዳዩን ቆየት ብለን እናስደምጣችኋለን። እነኚህና ሌሎች የኢትዮጵያን ወቅታዊ ጉዳዮች የሚነግሩን ዘገባዎች ይደመጣሉ። አብሬያችሁ የማመሸው ሀብታሙ ስዩም ነኝ። ሞክቢል ያቤሮ ደግሞ በድምፅ ምህንድስናው አብሮን ያመሻል። አሁን ወደ አበይቱ ዜና እንሻገር። የጠቅላይ ሚኒስትር ቢሮ የመፈንቅለ መንግስት ሙከራ ካለፈው ቅዳሜ ጥቃት በኋላ ባድማው መሪነት በተጠረጠሩት ጀነራል አላማና ፍላጎት ዙሪያ ጥያቄዎች እየተነሱ መሆናቸው ተነግሯል። ትናንት ሰኞ እንደዘገብነው ብርጋዴር ጀነራል አሳምነው ጽጌ ሊያመልጡ ሲሉ በፖሊስ ታድነው መገደላቸውን የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል እንዳሻው ጣሰው ለአሜሪካ ድምጽ ገልጸዋል። ጀነራል አሳምነው የአማራ ክልል የሰላምና የደህንነት ቢሮ ኃላፊ እንደነበሩ ይታወቃል። ብርጋዴር ጀነራል አሳምነው ባለፈው ቅዳሜ የአማራ ክልላዊ አስተዳደር ፕሬዝዳንት የነበሩትን አማካሪያቸውን የክልሉን አቃቢ ሕግ ጨምረው እንደገደሉና በፌደራል መንግስቱም ይሄንን ማድረግ ያደረጉ እሳቸው ናቸው በሚል ጣት ተቀስሮባቸዋል። በሌላ ነገር ግን በተያያዘ ዜና የጦር ኃይሎች ታማጆር ሹም ጀነራል ሰአረ መኮንን ከባህር ዳር 500 ኪሎ ሜትር ርቀት አዲስ አበባ ላይ በጠባቂያቸው መገደላቸውን የጠቅላይ ሚኒስትር ቢሮ አስታውቋል። ስለ ኢትዮጵያ እንደሚያጠናና እንደሚጽፍ የተገለጸው ጋዜጠኛ ዘካሪያስ ዘላለም ከቪኦኤ ጋር ባደረገው ቃለ ምልልስ ጀነራል አሳምነው ረጅምና ውስብስብ ታሪክ ያላቸው ሰው መሆናቸውን ተናግሯል። ጀነራሉ በሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ አገዛዝ ለአውሮፓውያን አቆጣጠር በ2009 ዓመተ ምህረት በመፈንቅለ መንግስት ሙከራ ተጠርጥረው መታሰራቸውን የሚናገረው አቶ ዘካሪያስ ከሌሎች 20 የሚሆኑ ወታደራዊ መኮንኖች ጋር እድሜ ልክ እስራት ተፈርዶባቸው እንደነበረም ያስታውሳል። በኋላም በጠቅላይ ሚኒስትር አብይ አመራር ከስር ተፈተው የተሻረ ማዕረጋቸውንና ጥሮታቸው ተከብሮላቸው በመንግስት ውስጥ እንዲያገለግሉ ተደርገው እንደነበረ ጋዜጠኛ ዘካሪያስ ተናግሯል። በተጠርጣሪው ጀነራልና በመንግስቱ መካከል ከቅርብ ጊዜያት ወዲህ አንዳንድ ቅራኔ መከሰቱን ዘካሪያስ ቢናገርም ስለ ቅዳሜው ያልታሰበና ድንገተኛ አደጋ ምልክት ሰጪ የሆነ አንዳች ፍንጭ የለም። እንዲያውም ይላል ዘካሪያስ የጥቃቱ ዓላማና ምክንያትም አይታወቅም ብሏል። በክልል ውስጥ የተካሄደ መፈንቅለ መንግስት እንደምን ተቀባይነት እንደሚኖረውም አይገባኝም ያለው ዘካሪያስ ያንድን ክልል ርዕሰ ከተማ መቆጣጠር ጠቅላላውን ክልል ለመቆጣጠር ዋስትና አይሆንም ብሏል። የሂዩማን ራይትስ ዎች ተመራማሪ ፍሌክስ ሆርን ጥቃቱን ለየት ባለና ጎሳ ውስጥ ከተፈጠረው ውጥረት አንጻር ነው የተመለከተው። ከፎሬን ፖሊሲ መጽሔት ጋር ባደረገው ቃለ ምልልስ የአማራው የጎሳ ቡድን በኦሮሞ ጠቅላይ ሚኒስትር በዶክተር አብይ መንግስት ላይ እርካታ ማጣቱን ነው የጠቆመው። ይህንና መሰል ጉዳዮችን በመጽሔቱ ዝግጅት ዝርዝር ብለን እናሰማችኋለን። እናመሰግናለን። አሁን ወደ ያዝናቸው አበይት ዘገባዎች እናምራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ከጋቢና ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ዘገባ እናምራ። ሰሞኑን በጠባቂያቸው የተገደሉት የጦር ኃይሎች ኢታማዦር ሹም ጀነራል ሳአር መኮንንና ጦርተኛው ጀነራል ገዛ ያበራ አስክሬን ዛሬ በሚሊኒየም አዳራሽ ሽኝት ተደርጎለታል። የጦር ኃይሎች ኢታማዦር ሹም ጀነራል ሳአር መኮንን በሀገሪቱ የተጀመረው ለውጥ ለኢትዮጵያ ሕዝብ ያለውን ፋይዳ በማስቀደም የበኩላቸውን ሚና በማስቀደም በሕይወት ታሪካቸው ውስጥ ትልቅ አስተዋጽኦ እንዳበረከቱ ተጠቅሷል። ጠቅላይ ኢታማዦር ሹሙ በኢትዮጵያ ብዙ ጫናና ተግዳሮት በማለፍ ከፍተኛ ሚና መጫወታቸው ተዘርዝሯል። እስክንድር ፍሬው ቀጣዩን ዘገባ ልኮልናል።
ስሜት የተቀላቀለበት ከፍተኛ ሀዘን የተንጸባረቀበት የሽኝት ስነ ስርዓት ነው ዛሬ በሚሊኒየም አዳራሽ የተካሄደው። ከከፍተኛ ባለስልጣናት እስከ ጠቅላይ ሚኒስትር አብይ አህመድ ሀዘናቸውን የገለጹበት፣ አምርረው ሲያነቡ የታዩበት ሽኝት። ጠቅላይ ኢታማዦር ሹም ሳአረ መኮንን በ1969 ወደ ትጥቅ ትግል ከገቡበት እስከ ዛሬ ድረስ በርካታ ግዳጆችን በብቃት መወጣታቸው መምራታቸው በሕይወት ታሪካቸው ተገልጿል። በኢትዮጵያ የተከሰተውን ለውጥ ተከትሎም በመከላከያ ሰራዊቱ እየተካሄደ ያለ የማሻሻያ እርምጃዎችን በማቀድ የመሪነት ሚናቸውን መወጣታቸው ተመልክቷል። በሀገሪቱ የተለያዩ አካባቢዎች የሚታዩ የጸጥታ መደፍረሶችን ለማስተካከል ሲሰሩ መቆየታቸውም ነው የተጠቀሰው። በመከላከያ ሰራዊቱ ውስጥ እየተካሄደ ያለው የማሻሻያ ስራ በውጤታማነት እንዲቀጥል ለማድረግ መስራታቸው ተብራርቷል። በብዙ ጫናና ተግዳሮት ውስጥ በማለፍ ከምንም በላይ ለውጡ ለኢትዮጵያ ሕዝብ ያለውን ፋይዳ በማስቀደም የበኩላቸውን ሚና ተጫውተዋል በሚል ነው የተገለጸው። የጀነራሉን ከፍተኛ አስተዋጽኦ ያደነቁት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላ አገራችን እንደዚህ አይነት የጦር መሪ ስለነበራት ልትኮራ ይገባል ብለዋል። በሳቸው ላይ ግድያ መፈጸሙ ግራ እንዳጋባቸውም ተናግረዋል።
ያገር እየሰራ ሁሉንም እያቻቻለ ሁሉንም እያገለገለ ሁሉንም እየሰማ ሁሉንም እያስተናገደ ባለበት ውስጥ ምን በድሎ ነው? ይቅርታ፣ ምን በድሎ ነው የሚገደለው? የምዙ የገዛ ነጋ እንዳንተውን በግል ያመዛል። በጣም ትክክል አይደለም። ጀነራሉ የስልጣን ሩጫ ላቸው። ሰው እንዳይሞት የተፈናቀለ እንድንመለስ እና እየሰሩ ያሉት ሌላ የሚሰሩት ነገር የላቸው። አብረን ነው የሚሰራው። ምንም የወቀስላቸው ነገር የላቸው። እኛ ይሄ ነገር በጣም ቆጭቶናል፣ በጣም አናዶናል። ጀነራል ሳአረ ሲሰራ የነበረውን ጀነራል ሳአረ አላማ በማሳካት የጀነራል ሳአረ ገዳዮችን ለማሳፈር የእነሱ ፍላጎት እንዳይሳካ ለማድረግ ቆርጠን እንታገላለን።
በዚሁ ስነ ስርዓት ላይ የተናገረው የኢታማዦር ሹሙ ወንድ ልጅ ማአሾ ሳአረም አባቱ በኢትዮጵያ ጉዳይ የነበራቸውን አቋም ጠቅሷል።
በመጀመሪያ ለኢትዮጵያ መንግስት ለጊዜ ሰላበታት ለጣና ታስቦ አርከታ እንደተሰሩ ተጣም እና መሰክናል እና አንድ ኢትዮጵያ ባክብሩ ወደታችን ሰለውታው እንጂ በጣም በጣም ክብር ምስጋና ለማንተ ተፈጣጥ መጀመር አባቱ ባንድነት በመቻቻ አብረን መስራት እኛ ምን ፍጹም ኢትዮጵያዊ ነበር። ጀነራል ብርሃኑ እንዳለው ምንም ያቀፎ ጀነራል ጉዳይ ማይቀበሉ ጀነራል ሰለሞን አቀብ በዛር ማለት አረ እኛ በእንክረት ከቆምን ኢትዮጵያን አንድ እናረጋታለን።
ጀነራል ሳአረ መኮንን የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ሆነው የተሾሙት በሀገሪቱ የተከሰተውን ለውጥ ተከትሎ ወደ ስልጣን በመጡት ጠቅላይ ሚኒስትር አብይ አህመድ ነው። ከዚያ በፊት ግን በሌሎች ከፍተኛ ወታደራዊ ኃላፊነቶች አገልግለዋል። የደርግ መንግስት ከስልጣን እንደተወገደ የምስራቅ እዝ ምክትል አዛዥ ነበሩ። በ1991 ብርጋዴር ጀነራል ሆነው ተሾሙ። በ1998 ወደ ሜጀር ጀነራልነት አደጉ። ሙሉ ጀነራል የሆኑት ደግሞ በ2010 ዓመተ ምህረት ነው። ጀነራል ሳአረ መኮንን ሰኔ 15 2011 ዓመተ ምህረት በመኖሪያ ቤታቸው እንዳሉ በጠባቂያቸው ሲገደሉ አብረዋቸው የነበሩት ሜጀር ጀነራል ገዛይ አበራም የጥቃቱ ሰለባ ነበሩ። ዛሬ በሚሊኒየም አዳራሽ ሽኝት የተደረገው ለሁለቱም ጀነራሎች አስከሬን ነው። እሳቸውም እንደዚሁ በ1969 ዓመተ ምህረት የህዋትን የትጥቅ ትግል ከተቀላቀሉ ጊዜ አንስቶ በተለያዩ ኃላፊነቶች ማገልገላቸው ተጠቅሷል። ከደርግ መንግስት መውደቅ በኋላ የነበራቸው የመጀመሪያ ኃላፊነትም በአገር መከላከያ ሚኒስቴር በሎጂስቲክስ ዋና መምሪያ የስንቅና ንብረት መምሪያ ኃላፊነት ነበር። ከ1985 እስከ 2005 ዓ.ም ደግሞ የሀገር መከላከያ የሎጂስቲክስ መምሪያ ዋና ኃላፊ ሆነው አገልግለዋል። ሜጀር ጀነራል ገዛኢ በ2005 ዓመተ ምህረት በመከላከያ የመተካካት ሂደት በክብር በጥሮታ ቢሰናበቱም ሀገራዊ አስተዋጽኦአቸው አለመቋረጡ በህይወት ታሪካቸው ተመልክቷል። የፐብሊክ ሰርቪስ ትራንስፖርት የተለያዩ መመሪያዎችን አዘጋጅተው ማደራጀትና የአመራር ቦርድን በመምራት በኢትዮጵያ ባህር ትራንስፖርት ድርጅት አማካሪነት በሀገር መከላከያ ሚኒስቴርም እንደዚሁ በአማካሪነት ማገልገላቸው ነው የተብራራው። በሚሊኒየም አዳራሽ ሽኝት የተደረገለት የሁለቱ ጀነራሎች አስከሬን የቀብር መስራቱ ወደሚፈጸምበት መቀሌ ተጉዟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ነበር ያዳምጣችሁ። ድስር ጥባቂያቸው የተገደሉት የጦር ኃይሎች ታማጆርሹም ጀነራል ሳረ መኮንንና ጥሮተኛው ጀነራል ገዛኢ አበራ ዛሬ እንዴት እንደተሸኙ ነው የዘገበልን። እናመሰግናለን። ወደ ሌላ አንድ ዘገባ እናቅና። በገዢው ፓርቲ ውስጥ በተፈጠረ ችግር ሰበብ የገዢው ፓርቲ ተቀናቃኞች ሰለባ የሆኑ ነው ሲል የአዲስ አበባ ከተማ ባላደራ ምክር ቤት አስታወቀ። የምክር ቤቱ ሰብሳቢ ጋዜጠኛ እስክንድር ነጋ ከተሰረዘው የባህር ዳር ህዝባዊ ስብሰባ መልስ አባላቶቻችን ለእስር ተዳርገዋል፣ መንግስት አስቸኳይ የእርምት እርምጃ መውሰድ አለበት ሲልም አሳስቧል። የአዲስ አበባ ባላደራ ምክር ቤት ባልደራስ አባላቶች ለእስር ተዳርገውብኛል ሲል ለአሜሪካን ድምጽ ራዲዮ ተናግሯል። የምክር ቤቱ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ እንደተናገረው እሁድ ዕለት በባህር ዳር ከተማ ሊደረግ የነበረው ህዝባዊ ስብሰባ መሰረዙን ተከትሎ በቀጣዩ ቀናት ወደ አዲስ አበባ ከተመለሱት አመራሮች መካከል የተወሰኑት በፖሊስ ቁጥጥር ስር ውለዋል።
ምክር ቤት አባላት አብዛኞቻችን ከፊሎቻችን ወደ አዲስ አበባ በአየር ለመመለስ ስላልተፈቀደልን ስለተከለከልን ግማሾቻችን በመንገድ ግማሾቻችን በአየር የተመለስ ነው። በመንገድ ወደ አዲስ አበባ ለመመለስ ከተገደድ ነው መካከል እና በአየር እንገኝበታለን። ጠዋት ለሊት አስተሰደጉ ማለት ነው። ከገባም በኋላ በጥቂት ሰዓታት ልዩነት ውስጥ ታየ ቸኮል ታስሯል። ከእሱም ባሻገር እንደዚሁ ከምክር ቤት አባሎቻችን መካከል በጣም ጠንካራ ሆነች ቁልፍ ናቸው የምንላቸው አባላትና አመራር ሌሎች በክፍለ ከተማ ደረጃ ያሉ አመራር አባላትን ታስረዋል። የምክር ቤት አባላት እንደዚህ ሚስ እንደሚፈልጉ የሰማናቸው አሉ።
የታሰሩበትን ምክንያት ለማጣራት ለመጠየቅ ሞክራችኋል? በቁጥጥር ስር ያዋላቸውስ ማን ነው? የት አካባቢ ነው ታስረው የሚገኙት? ይህንን ለማወቅ ችላችሁ ይሆን እስክንድር?
እንግዲህ ይሄ ነገር እንደተሰማ እኛ ወደ አዲስ አበባ ፖሊስ ኮሚሽን ተንቀሳቅሰናል። እዛ ያሉ ባለስልጣናትን ለማነጋገር ሞክረናል። በደፈናው የታሰሩት በወቅታዊ ጉዳዮችን ነው ከመባል ባሻገር ዝርዝር መረጃ ሊሰጠን የቻለ የለም። እኛ እዛ በተንቀሳቀስንበት ሰዓት ዘመዶቻቸው ደግሞ ውስጥ ገብተው እህል ማስንቀቅብሏቸዋል።
ጋዜጠኛና የመብት ተሟጋች እስክንድር ነጋ በገዢው ፓርቲ ውስጥ በተፈጠረ ችግር ሰበብ የገዢው ፓርቲ ተቀናቃኞች ሰለባ እየሆኑ ነው ሲል ይከሳል። በባህር ዳር ከተማ የደረሰውን የባለስልጣናት ግድያ በተመለከተ በስፍራው የነበሩ ሰዎች በአደባባይ የሰጡት ምስክርነት ባለበት ሁኔታ ከጉዳዩ ጋር ግንኙነት የሌላቸውን ወገኖች ማዋከብ ተገቢነት እንደሚያንሰው በመጥቀስ ይሟገታል።
የመጀመሪያ ነገር አሁን ወቅታዊ ጉዳዮችን በሚመለከት ምን እንደሆነ የመጀመሪያ ምስክር የሆኑት የክልሉ ባለስልጣናት ችግሩ ሲፈጠር ከስር መሰረት ውስጥ ጀምሮ ይህ እንዴት እንደተፈጠረ፣ በምን ሂደት እንዳለፈ፣ እንዴት ተቋጨ ሙሉውን ሂደት የሚያውቁ የክልሉ አመራር አባላት በአማራ ቴሌቪዥን ላይ ቀርበው ሙሉ የምስክርነት ቃላቸውን ሰጥተዋል። ይህ ፖሊስ ከዚህ ያለፈ ምንም አይነት ከዚህ የጠለቀ ማስረጃ ሊያገኝ የሚችልበት ሁኔታ የለም። በህዝብ ፊት ምስክርነት ይሰጣል። ለፖሊስ ሊሰጥ የሚችለው ምስክርነት ህዝብ በብላጭ አዳምቶታል። ከዚህ የተሰጠው የመጀመሪያ ደረጃ ምስክርነት ያገኘነው ጭብጥ ችግሩ ሙሉ ለሙሉ ፓርቲ ውስጥ እንደነበር ነው። ሙሉ ለሙሉ ከውጭ የመጣ ችግር ሳይሆን እዚያ ፓርቲ ውስጥ ያለ ችግር ነው። ፓርቲ ውስጥ በተፈጠረ ችግር ከፓርቲ ውጭ ያሉ የኢህአደግ ተቀናቃኞች ናቸው ተብሎ የሚታሰቡ ግን ሰለባ እየሆኑ ነው። አሁንም እደግመዋለሁ፣ የለውጡ ተቀናቃኞች አሉ። የኢህአደግ ተቀናቃኝ ተብሎ የሚታሰቡ የኢህአደግ አማራጮች ናቸው ተብለው የሚታሰቡ በዚህ አጋጣሚ ላይ ቁልፍ የሆኑ አባላቶቻቸው እየታሰሩ ይገኛሉ። ይሄ ደግሞ የድሮ አስተሳሰብ የድሮ አካሄድ ነው። ሀገር ሊወጭ አካሄድ አይደለም።
በሀገሪቱ ውስጥ እየተፈጠሩ ያሉ ችግሮችን ዲሞክራሲያዊ መንገዶችን በመከተል መፍታት እንደሚያስፈልግ ያሳሰበው እስክንድር ነጋ ጭቆና ግን በአማራጭነት ሊቀርብ አይገባም ይላል።
እኔ በእኔ አስተያየት ጭቆና አማራጭ ፖሊሲ አይደለም። ጭቆና ወደ ባሰ ችግር ይከተናል። የሚሻለው በዲሞክራሲ ጎዳና ላይ መጓዝ ነው የሚል ነው። እና አሁን ዛሬ የተወሰደ እርምጃ ጥሩ ምልክት አይደለም። ከእውነታው ጋር በግልጽ የሚጋጭ ነው እና አስቸኳይ የሆነ እርምጃ ሊወሰድበት ይገባል የሚል አስተያየት ነው ያለኝ።
የአዲስ አበባ ባላደራ ምክር ቤት ባልደራስ ታስረውብኛል ያላቸውን አባላት በተመለከተ የአዲስ አበባ ፖሊስ ኮሚሽን መልስ ይሰጠን ዘንድ ደጅ ጠንተን ነበር። በተደጋጋሚ የደወልንላቸው የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታውስ ወደ ስቱዲዮስ ከገባንበት ሰዓት ድረስ ስልካቸውን ሊያነሱልን አልቻለም። የእሳቸውን መልስ ባገኘን ጊዜ እናስተማችኋለን። የአዲስ አበባ ባላደራ ምክር ቤት ባልደራስ የአዲስ አበባ ከተማ ነዋሪዎች በከተማው ውስጥ ያላቸውን መብት ለማስከበር የሚንቀሳቀስ ተቋም እንደሆነ ይናገራል። በዋነኝነት በጋዜጠኝነትና በለውጥ አራማጅነት የሚታወቁ በቀደመው ዘመን ስራዎቻቸው እንደ ወንጀል ቆጥረው በእስር የባጁ ሰዎች ያቋቋሙት ቡድንም ነው። ምክር ቤቱ ከዚህ ቀደም በተለያዩ ስፍራዎች ለሰጣቸው ሞከርኳቸው መግለጫዎች በመንግስት የጸጥታ ኃይሎች ሆን ተብለው ተደናቅፈውብኛል ሲል መክሰሱ ይታወቃል። ኢትዮጵያ መንግስት የጸጥታ አካላት በበኩላቸው ወንጀላው መሰረተ ቢስ ነው ሲሉ ተሟግተዋል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ከጋቢና ጋር ስለሆናችሁ እናመሰግናለን። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። በትናንትናው መሰናዷችን የተፎካካሪ ፓርቲ ተወካዮች በአሁኑ የኢትዮጵያ ጉዳይ ላይ ያላቸውን አቋም አጋርተው ነበር። ዛሬም ደግሞ ታዋቂው የፖለቲካ ሰው የሆኑትን ዶክተር መራራ ጉዲናን እይታና አቋም እናሰማቸዋለን። ሙክታር ጀማል ያናገራቸው እንደሚከተል ይቀርባል።
ፕሮፌሰር መራራ ጉዲና ፖለቲካል ሳይንስ ምሁርና የመድረክ ሊቀመንበር ይህን ቃለ መጠይቅ ለማድረግ ፈቃደኛ በመሆኑ በአሜሪካን ድምፅ አድማጮች ስም አመሰግናለሁ። ለጎበኝብን አመሰግናለሁ። ፕሮፌሰር በቅርብ ከአማራ ክልል የተነሳው ክልሉን መሪዎች መስያካካውና መፈንቅለ መንግስት ነው የተባለ ግጭት ፌደራል ድረስን በመምጣት መከላከያ ሚኒስትር ኤታማዦር ሹሙን ነፍስ ያሳጣ ነገር ተከስቷል። ምንድን ነው እንዴት ነው የሚመለከቱት? ሰው እንግዲህ የኢትዮጵያ ፖለቲካ መፈንቅለ መንግስት እንደዚህ አይነት ሁኔታዎች የሚፈጠሩት በሁለት ነገር ነው። አንደኛው ህብረተሰቡ ውስጥ ባለው የፖለቲካ ሁኔታ ላይ ሰፊ ቅሬታ ነውና ይህን ሰፊ ቅሬታ ደግሞ ያንን ተቀብሎ በሀይል ለመፍታት የሚፈልግ ደግሞ ቡድን ወይም ብለፈት ሲፈጠር ወይም የህብረተሰቡ ትኩሳት አለ የፖለቲካ እኩልነት መታጣት አስቦ ሊሆን ይችላል። ህብረተሰብ የሚወክሉ ህዝብ ተገፋ ብሎም ሊሆን ይችላል። በሌላ በኩል ደግሞ ይህንን ቅሬታ እስከ መቼ እናያለን መለወጥ አለብን የህብረተሰብን ጥያቄ ማፍታት አለብን ብሎ የሚያምን ግለሰብ ወይም ቡድን ሲፈጠር ነው። ሁለቱ ሲገናኙ እንደዚህ ያለ ሙከራዎች ይደረጋሉ። መቼሌ ናቸው እንዲያደረጉት መቼሌ ይሆናሉ የሚሉ ክስተቱን ራሱ የመጠራጠርና ሌላ አካል ነው ይህንን ክስተት የፈጸመው ብዙ መላክቶች አሉ ሰው ምን ያያል ነው መላክቶች ሊኖሩ ይችላሉ። ግን በዋናነት የፖለቲካ አይሆነንም የፖለቲካ በዚህ ሆነዋል የፖለቲካኛ ስግድ ያጋል መለሰ ብሎ በሚዲያም በምንም ሲጠዙ የነበረ ቅሳዎች አሉ። ስለዚህ ብዙ ስመጠቃቀስ ውስጥ መግባት አንፈልግም። በየራሱ ይህ መንግስት ኢትዮጵያንም ሊያጠፋ ኢትዮጵያንም ለአደጋ ሊያጋልጥ ብሎ በሚዲያ ላይ የሚናገሩ ሰዎች ነበሩ። ብዙ ጊዜ እነዚህ ክስተቶች ከዛ ጋር ሁኔታው ዝም ብሎ ከየትም አይመጡ የተወሰነ ሊሶት መኖር አለበት የተወሰነ ሊሶት ያንን ደግሞ መፍታት አለብኝ ብሎ የሚያምን ቡድን ወይም ግለሰብ መፍታት መኖር አለበት። አለበለዚያ የግል እንትን ነው ፈረንጆች ለሆን አክት የሚሉት ብሎ አንድ ግለሰብ በጀግነት የሚሰራ ይህ አይነት ባህጋሪም የሆነ እንቅስቃሴዎች አሉ። እስከ ማዕከላዊ መንግስትም የደረሰ እንቅስቃሴ አለ። ኤታማዦርን የጨመረ ግድያ ተደርጓል። ስለዚህ ሰንሰለት አለ ማለት ነው። ከዚያ እስከ አዲስ አበባ ድረስ ታማኝ ያልሆነ አደጋ ሊፈጠር ይችል ነበር። ምናልባት በጣም ወደ ሩዋንዳ ሊወስድ የሚችል ክስተት ሊፈጠር ይችል ነበር። አሁን የሚያነሱት አይነት ፍሬ ደግሞ በመሀል የሚመጣው በማህበረሰቡ ላይ ስጋት መፈጠር ወደ መረጋጋት ለመምጣት ህዝቡ ይጠበቃል። መንግስት ምን ማድረግ ይኖርበታል? ይህ በዋናነት መንግስት ና የሀገሪቱ ውስጥ የሚንቀሳቀሱ የፖለቲካ ኃይሎች ስትራቴጂ መከተል፣ አንደኛው ስትራቴጂ ብሔራዊ መሬት የወረደ ብሔራዊ መግባባት አሁን አለ የምንለው ጠቅላይ ሚኒስትሩ አነጋግረናል። ምርጫ ቦርድ የሚሰበስባቸው ስብሰባዎች አንዳንድ ፓርቲዎች እንተጋለን፣ አንዳንድ ህዝቦች እየተለወጡ እንላለን። ግን የሀገሪቱን ፖለቲካ አቅጣጫ ሲዘን ሮድ ማፕ ወይም ሁነተ ካርታ የሚባለው መሬት አስቀምጠን ሁሉም የፖለቲካ ኃይሎች በዚህ አቅጣጫ ይህን ሀገር በዚህ መንገድ እንለውጣለን ብለን ብሔራዊ ስምምነት ብሔራዊ መግባባት የሚባል መሬት ላይ የሚታይ ህዝቡም ተስፋ አርጎ ተስፋ ገምቶ የሚደግፈው ነገር መሬት ላይ አላስገባም። ይሄ ፖለቲካ መልስ ነው የሚፈልገው፣ ፖለቲካ መፍትሄ ነው። ሁሉ ፌር ጌም የሚለው ሁሉ ፍትሐዊ ጨዋታ ነው የሚለው ፖለቲካ እዚህ ሀገር ውስጥ መፈጠር እንግዲህ በዋናነት መንግስት ከመንግስት ቀጥሎ መንግስት እንመራለን የሚሉ የተለያዩ ፖለቲካ ኃይሎች፣ ከዚያ ቀጥሎ ደግሞ ሀገሪቷን ዲሞክራሲያዊ ለውጥ እናመጣለን የሚንቀሳቀሱ ፖለቲካ ኃይሎች አንድ የሆነ ብሔራዊ መግባባት ላይ የሚጨበጥ የሚዳበት መሬት ላይ የሚታይ ህዝቡ ደግሞ ተስፋ ሰንቆ ይህንን የሚደግፍበት ሁኔታ እንዲፈጠር መስራት አለባት። ሁለተኛው በየቦታ የሚነሱ ግጭቶች እንዳይነው የዘፍ አካሉ ደግሞ ተመጣጣኝ ይሆን። አንዳንድ ጊዜ እነሱም አንዳንድ እንደምናየው ተመጣጣኝ ያልሆነ ጊዜ የሚወስዱበት ምናልባት አንዱ ወግ ነው ሌላውን የሚገፉበት ሁኔታዎች ነበሩ። ስለዚህ እነሱም ተመጣጣኝ የሆነ እርምጃ እየወሰዱ ግን ፖለቲካ ኃይሉ በበላይነት ፖለቲካዊ መፍትሄ ላይ እንዲሰራ ማድረግ በጣም ወሳኝ ነው። ህዝቡ እንደሚጠብቀው ምን እንደሚያደርገው ህዝቡ እንግዲህ በሚችለውን ያክል የተሻሉ ኃይሎች ናቸው መፍትሄና ችግር የተሻሉ ያስከብራሉ የምንላቸው ፖለቲካ ኃይሎችን በህጋዊና ሰላማዊ መንገድ ከጎኑ መቆም መጣል አለበት። ዝም ብሎ ደግሞ በተወሰነ ጠባብ ጥቅምና ጠባብ ፍላጎቶች በየቦታው ሊኖሩ የሚችሉ ነገሮችን ደግሞ ዝም ብሎ ሀገራቸውን ማይሆን ምሳች ውስጥ እንዳይከቱ ደግሞ በሌላ በኩል ለመከላከል መቆም ነው። ልካፋቶች ድርጅቶች ራሳቸው አንዳንዴ የሚገኘውን አጀንዳ የማስወግና ወደ ራሳቸው የመሳብ እንድምታው ይታያሉ። ነው ብዙ ጊዜ የሚታማው እዚህ ሀገር ከፖለቲካ ፓርቲዎች ከድርጅቶች ምንድን ነው የሚጠበቀው? ይሄ መረጋጋትና ጡዘቱን ለማብረት አላስፈላጊ የሆነ ፖለቲካ መሳሳብ፣ የገመድ ጉተታ፣ ጫፎችን ይዞ የፖለቲካውን አየር በማይፈለግበት አቅጣጫ የማቻል ሁኔታ መቆም የሚችለው ለእኔ ብሔራዊ መግባባት ብሔራዊ ስምምነት ላይ ሲደረስ የዚህ ወደፊት የሀገር ይሄ የሚፈልገው ነው። እንደዚህ አይነት ለውጥ ነው ሁሉ ወደ መሀል መንገድ መጥቶ ማለት ነው። የአቶ ህልሞች የሚል በተለይ ብዙ ጊዜ የምለው የምጋቅ ህልሞችን ይዘው ማለት መጋለቡ አይጠቅም። ወደዚህ የጋራ ሁሉም የራሱን መፍትሄ መዋጫዎችን ይዘው ወደዚህ ችግር ካልገባ እዛ ሜዳ ቆሞ የዜግነት ፖለቲካ መንግስት ሰማች ያደርሳል ብቻ ጋለ እዚህ ማዶ ቆሞ ደግሞ ብሔራችን ብቻ ካልሆነ ሌላው ጨዋታ አላቅም ነው ወደሚለው ከሄደ መሀል መንገድ የሚባለው ነገር ሁሉንም አብዛኛውን ኢትዮጵያ ይዞ መሄድ የሚችል ፖለቲካ መፍጠሩ ያስቸጋል። ስለዚህ መንግስትም የራሱ ቤት ስራ፣ አካባቢ ኃይሎችም የራሳቸው ቤት ስራ፣ ህዝቡም የራሱ የሚችለውን ፖለቲካ ከገባ ድረስ ሲፈቱን መስራት ከቻለ ሌሎች ሀገሮች በወጡበት መንገድ ከዚህ ቀውስ እናውቃለን። ፕሮፌሰር መረራ ጉዲና አድማጮችን በጣም ለማመሰግን አመሰግናለሁ።
ዶክተር መረራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የፖለቲካ ሳይንስ መምህር ናቸው። በሰሞኑ የኢትዮጵያ ፖለቲካ ቀውስ ላይ ከባልደረባችን ሙክታር ጀማል ጋር ያደረጉትን ቆይታ ነው ያዳመጣችሁት። በእናንተ ስም እናመሰግናለን። ፍልስጤማውያን ባህሬን ውስጥ የተከፈተውንና ዩናይትድ ስቴትስ የመካከለኛው ምስራቅ ሰላም እቅዷን የምታቀርብበትን የሁለት ቀናት ጉባኤ በመቃወም ሰልፍ ወጥተዋል። ፕሬዚዳንት ትራምፕ በአማቻቸው ለፍልስጤማውያን የምዕተ ዓመቱ ድል ዲል ኦፍ ዘ ሴንቸሪ ብለውታል። የፖለቲካ መፍትሄ ካልተቀመጠበት ይሄ የኢኮኖሚ ቅድ የመሳካት ዕድል ይኖረው እንደሆነ ግን ለጊዜው አይታወቅም። የትራምፕ አስተዳደር እንደ አውሮፓውያን አቆጣጠር በ2017 ኢየሩሳሌም የእስራኤል መዲና ነች ማለቱ ይታወሳል። ቆንጅት ታዬ ዝርዝር ይዛለች።
ባህሬን ዋና ከተማ ማናማ ላይ ዛሬ በአሜሪካ ዋና አስተባባሪነት በተከፈተው ጉባኤ ትናንትና በዋዜማው ዌስት ባንክ ላይ ፍልስጤማውያን የተቃውሞ ሰልፍ አካሂደዋል። ሞሮኮ ዋና ከተማ ራባት ላይም በሺዎች የተቆጠሩ ደጋፊዎቻቸው ሰልፍ ወጥተዋል።
هي ورشة خيانية.
The states, individuals, governments, and institutions that have chosen to participate in the conflict.
በዚህ ጉባኤ ላይ መገኘትን የመረጡ መንግስታት የሚሆኑ ግለሰቦች ወይም ተቋማት ከሃዲዎች ካምፕ ለመግባት የመረጡ ናቸው ሲሉ ነው የራባት ሰልፍ ተካፋይ ሲናገሩ የተሰሙት። የሰላምና የብልጽግና ምክክር ጉባኤ በሚል ስያሜ የተጠራው ስብሰባ ላይ የሚሳተፉት አገሮችም ጭምር ስለ ጉባኤው የተለያየ አስተያየት እንዳላቸው ታውቋል። ሳውዲ አረቢያ፣ ካታር፣ የተባበሩት አረብ ኤሚሬቶች፣ ግብጽ እና ዮርዳኖስ በጉባኤው ላይ እንደሚካፈሉ አረጋግጠዋል። ነገር ግን ከፍተኛ የመንግስት ባለስልጣናትን አላኩም። ዩናይትድ ስቴትስን ወክለው የሚካፈሉት የገንዘብ ሚኒስትሩ ስቲቨን ሙኒቸን እና የቅዱ ዋናው መሐንዲስ የሆኑት የፕሬዝደንት ትራምፕ አማች ጃረድ ኩሽነር ናቸው። የዋይት ሃውሱ ከፍተኛ አማካሪ ኩሽነር
The plan would invest about $50 billion in the region. It would create a million jobs in the West Bank.
በዚህ እቅድ ለመካከለኛው ምስራቅ መዋለ ንዋይ 50 ቢሊዮን ዶላር ይመደባል። ይህም በዌስት ባንክ እና በጋዛ 1 ሚሊዮን የሥራ ዕድሎችን ይፈጥራል። 30 ከመቶ የሆነውን የሥራ አጥነቱን መጠን ከ10 ከመቶ በታች ያወርዳል። በትክክል ስራ ላይ ቆለ የደህነቱን መጠንም በግማሽ ይቀንሷል። የተዘጋጀው የ10 አመት ፕላን ነው።
የትራምፕ አስተዳደር ዛሬና ነገ ረቡዕ የሚካሄደውን የባህሬኑን ጉባኤ ለፍልስጤማውያን ከእስራኤል ጋር ሰላም በመፍጠር ብዙ ቢሊዮን ዶላር መዋዕለ ንዋይ ተጠቃሚ የመሆን እድል የሚያገኙበት እንደሆነ የተናገረ ነው። የፍልስጤም መሪዎች ግን የነጻ ሀገር ባለቤት እንዳንሆን የታለመ እቅድ ነው በማለት የዩናይትድ ስቴትስን የኢኮኖሚ እቅድ አውግዘውታል። የፍልስጤም ጠቅላይ ሚኒስትር ሞሐመድ ሽታይ እንዲህ ብለዋል።
What Israel and the United States is trying to do now is simply to normalize relations with
አሁን እስራኤልና ዩናይትድ ስቴትስ እያደረጉ ያሉት ፍልስጤማውያን እየተጎዱ ከአረቦች ጋር ግንኙነታቸውን የማሻሻል ሙከራ ነው። እኛ ደግሞ ይህን አንቀበልም። በእኛ በኩል ሙሉ በሙሉ ውድቅ ነው። የዛሬው ቀን የቁጣ ቀን ነው። በየትኛውም ቦታ ያሉ ፍልስጤማውያን በሙሉ በአንድነት ከፕሬዝዳንት አባስ አመራር ጎን ቆመዋል።
ነቃፊዎች በበኩላቸው የትራምፕ አስተዳደር የፍልስጤማውያንን ጉዳይ ከራሳቸው እጅ አውጥቶ ከእስራኤል ጋር ወዳጅነታቸውን እያጠበቁ ላሉ የአረብ ሀገሮች እየሰጠ ነው ብለዋል። የፍልስጤማውያንን የነጻ ሀገር ባለቤትነት ጉጉት ያላካተተ እቅድ ፍሬያማ የመሆን እድል እንደማይኖረው ነው ብዙዎቹ የሚናገሩት።
ወንጀልን እናመሰግናለን። እንግዲህ ከሌሎችም ቦታዎች ያገኘናቸው ኢትዮጵያ ውስጥ በተከሰተው ክስተትና ከሱ ጋር በተያያዙ ጉዳዮች ላይ የሚመጡ ዜናዎች አሉ። አንደኛው እንግዲህ የብርጋዴር ጄኔራል አሳምነው ጽጌ አስክሬን ላሊበላ አየር ማረፊያ መድረሱ ነው። በስፍሩ የሚገኙት ላሊበላ ከተማ አስተዳደር ምክትል ከንቲባ አቶ ማንደፍሮ ታደሰ ለቢቢሲ ገልጸዋል በዛ አስክሬናቸው መድረሱን። ትናንት የብርጋዴር ጄኔራል አሳምነውን መገደል ከተሰማ በኋላ ቤተሰቦቻቸው አስክሬናቸው በክብር እንዲሰጣቸው ለወረዳው መንግስት ጥያቄ በማቅረባቸው ጥያቄያቸውን የክልሉ መንግስት ተቀብሎ አስክሬናቸው እንደተሸኘ አቶ ማንደፍሮ ተናግረዋል። የጄኔራሉ ቤተሰቦች ያከባቢው ነዋሪዎች፣ ያከባቢው የመንግስት አመራር አካላት፣ የጸጥታ ኃይሎችና የቤተክርስቲያን ቀሳውስት በአውሮፕላን ማረፊያው መገኘታቸውም ተሰምቷል። ከቤተሰቦቻቸው ጋር ገና ስላልተነጋገሩ የብርጋዴር ጄኔራሉ የቀብር ስነ ስርዓት የትና መቼ እንደሚፈጸም በእርግጠኝነት መግለጽ እንደማይችሉ የገልጸዋል። እንግዲህ ከንቲባው ህብረተሰቡ ሀዘኑን የሚገልጽበት በከተማው አደባባይ ትልቅ ድንኳን የተዘጋጀ መሆኑን ተሰምቷል። አድማጮች እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። የዛሬ አስተናጋጃችሁ ሀብታሙ ዝዩ ነበርኩ። በድምጽ መንደስናው ደግሞ ሞክቢሊያ ቢሮ አብሮን ነበር። በነገውለት በአዳዲስና ባልተሰሙ ሌሎች ዘገባዎች እንገናኛለን። ምሽታችሁ ከኛ ጋር ስለነበረ በጣም እናመሰግናለን። ደህና ደሩ።
kun radio sagale amerikat